ዘጠኝ ቁጥር አንድ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስንስ አላየሁትምን? እናንተስ በጌታ ሥራዬ አይደላችሁምን? የሐዋርያነቴ ማኅተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ እያለ ይቀጥላል። ቁጥር 12 አጋማሽ ላይ ጀምሮ ደግሞ ያለውን አነባለሁ። ቁጥር 12 ሁለተኛው አጋማሽ ላይ ነገር ግን የክርስቶስን ወንጌል እንዳልከለክል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም። በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ በመሠዊያውም የሚጸኑ ከመሠዊያው እንዲካፈሉ አታውቁምን? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። ቁጥር 19 ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለሁ ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌልም ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። እንግዲህ ሰሞኑን ባለፉት ሳምንታት ለመጣችሁ ወንድሞችና እህቶች እንደምታስታውሱት ምዕራፍ 8 ላይ ነው የሰነበት ነው። በቆሮንቶስ ቤተክርስቲያን ያለን ሌላ አንድ ትልቅ ኢሹ ለመፍታት የጻፈው ነው ምዕራፍ 8። እንዲሁ በግልቡ ቶሎ ቶሎ ሲታይ ለጣዖት የተሰዋ መብልን ስለ መብላትና ስለ አለ መብላት ብቻ ይመስላል። ግን ከዛ ያለፉ ፕሪንሲፕልስ ናቸው ቅዱስ ጳውሎስ የሚያስተምረው። እሱን ነው ለማየት የሞከርነው እና በዋናነት ለማየት የሞከርነው ያው መሰረታዊ ባልሆኑ ጉዳዮች በማያጣሉ ማለት ነው መሰረታዊ ባልሆኑ ነገሮች ተካከን በሆኑ ነገሮች እና ልዩነቶቻችን እንዴት በህብረት አብረን መኖር እንችላለን እንደ ክርስቲያኖች። ተደጋጋሚ ስለነሳሁት አሁን ኦልሞስት እንደ ዝማሬ ሆኖላችኋል። ናን ኢሴንሻልስ አሉ። በህይወት ውስጥ መሰረታዊና መሰረታዊ ያልሆነ መለየት በጣም ያስፈልጋል። የምንደራደርባቸው ነገሮች አሉ፣ ማንደራደርበት ነገር አለ። አሁን ብዙ ክርስቲያኖች ይሄንን ያቀያይሩታል። መደራደር በሌለባቸው ይደራደራሉ። እሱ እንኳን ያው ኢየሱስ አምላክ አይደለም ብሎ ነው የሚያስበው። እኔ አምላክ ነው ብዬ አስባለሁ። ምንም አይደለም፣ ምንም አይደለም፣ ምንም አይደለም ይላል። ይሄ ምንም አይደለም አይባልም። ይሄ መሰረታዊ ልዩነት እዚህ መሰረታዊ ነው። ዶክትሪን በተመለከተ፣ ክርስቶስ በተመለከተ፣ መሰረታዊ የእግዚአብሔር ቃል ስልጣን በተመለከተ መደራደር አይገባም። ልብ ማሳየት የለባቸውም። እግዚአብሔርም ደስ አይለውም። ዝም ብለን እንዲያው ስለ ፍቅር ብናግበሰብስ እግዚአብሔር ደስ አይለው። ይሄ በጣም እናንተ ብዙ ስለተናገርኩ ኦልሬዲ ገብቷችኋል። ግን በጣም ብዙ የኢትዮጵያ ክርስቲያን ፍቅር ማለት እንዲያው በጌታ ስም የሚነገር ነገር በሙሉ ዝም ብሎ ጥርግ አድርጎ መያዝ ይመስሏል። ይሄ ቃል ዝም ብሎ ነው እየተባለ ይሰማል። ያሁን ማንደራደርበት ነው። የእግዚአብሔር ቃል የእግዚአብሔር አፍ ነው ብለን ነው የምናምነው። ስንቶቻችሁ ታምናላችሁ? ባይዘው ለዛ አይደል እንደምንመላለሰው ተመተነን እናጠነው። ይሄ ቃል ከምንም አይነት ከህልማችን ከራእያችን ከቅዠታችን ከተመኘነው ከትንቢታችን ሁሉ የበላይ ባለስልጣን ነው። ሌሎች ነገሮች በዚህ ይፈተሻሉ እንጂ ይሄ አይፈተሽም። ልክ ያልሆነ ነገር ሲገኝ በዚህ ይመዘናል እንጂ ይሄ አይመዘንም። ይሄ መቀበል ነው። የእግዚአብሔር ቃል ሲናናቅ፣ የእግዚአብሔር ቃል ሲክፋፋ፣ ስልጣኑ ሲክፋፋ፣ ለምሳሌ አይ መቼም ያው ተዋዳችሁ ኑሩ ተብሏል ምናምን አይባልም። በቃ የተለያየ ነው፣ ሃይማኖታችን የተለያየ ነው። ሰው አንጋፋም፣ ግን አንድ ላይ ለመሆን ያስቸግራል። ግን ደግሞ ጥቃቅን ነገሮች ደግሞ አሉ፣ ነን ኢሴንሽልስ። አሁን መስቀል ለምሳሌ መሰረታዊ ነው። ለዚህ ነው መስቀል ላይ አይደራደርም ጳውሎስ። አንድ ሁለት ሶስትን አንብቡ። መስቀል ላይ አይደራደርም፣ ዝሙት ላይ አይደራደርም። መሰረታዊ ነገሮች ናቸው። ጣዖት አምልኮ ላይም አይደራደርም። ኦኬ፣ ጣዖትን የሚያመልኩ ወደ እግዚአብሔር መንግስት አይገቡም ነው። ጣዖት የሚያመልኩ አይገቡም፣ ጣዖት አምላኪዎች አይገቡም፣ ከጣዖት ሽሹ ነው። እንትን የለውም፣ ውይይት የለውም። ጣዖትን ማምለክ ጋር ማለት ነው። ግን ነን ኢሴንሻል የሆነ መሰረታዊ ያልሆነ ነገር ደግሞ ተፈጥሯል እና ልዩነት ፈጥሯል በመሃላቸው። እሱም በቆሮንቶስ ኬዝ ለጣዖታት የተሰዋ መብል ሄደን እናምልክ የሚሉ አሉ። እነሱን ቆርጦ ነው የሚጥላቸው። አይሆንም። ምዕራፍ አስርም ላይ እንመጣበታለን። የጌታ ጽዋና የአጋንንት ጽዋ መጠጣት አይቻል። ግን በእነሱ ኬዝ ይሄ የተበላው ስጋው ሲተርፍ በጣም ብዙ ስለሆነ ማለት ነው። ተበልቶ እዛም ዳንኪራ አለ። ዳንኪራ ተደንክሮ ይባል እንደሆን በአማርኛ አላውቅም። ተደንክሮ ብቻ ዳንኪራ ለማለት ተበልቶ ፌሽታ ሆኖ፣ ግን የተረፈው ስጋ ደግሞ ሰው ቤት ብናገኘው፣ የተረፈውን ስጋ ደግሞ ገበያ ቦታ ላይ ስጋ ቤት ብናገኘው እንብላ ወይስ አንብላ? ይሄ ነው። ይሄ መስቀል አይደለም። እንብላ ወይስ አንብላ? ስጋ ቤት ስጋ ቤት ምክንያቱም ባመለኩበት ቀን በነጋታው ቤተ ጣዖታት ውስጥ በተመለከ በነጋታው ስጋ ቤት ውስጥ ኤንዳፕ ማድረግ የተለመደ ነው። ከዚህ በፊት ክርስቲያኖቹ ዝም ብለው ነው የሚበሉት፣ ምክንያቱም ያመለኩበት ስጋ ነው የሚጠብቃቸው። አሁን አንዳንዶቹ ክርስቲያኖች ሆኑ እና ኖ ለጣዖት የተሰዋ ስለሆነ አንበላም ብለው ያስባሉ። አንዳንዶቹ ደግሞ ኖ ጥርግ አድርገን እንበላል ይላል እና የሚበሉቱ በተደጋጋሚ አሁንም ለመጣቸው የሚበሉቱ በእውቀት ላይ የተመሰረተ ትክክለኛ ሙግት ነው የሚሟገቱት። ትክክለኛ ነው። እንበላለን ጳውሎስ ለምን ትዝ ይላችኋል? ያወራነው እናንተ በሉት እንበላለን ለምን በሏታ እናውቃል። ይሄ ነው ምዕራፍ ስምንት ነው። እንበላለን ለምን እናውቃል እናውቃል ዊ ኖ ናውቃል። ሁላችን እውቀት አለ፣ እውቀት አለብን ውስጣችን። ጣዖታት ምንም እንዳይደሉ ከአንዱ ከአምላካችን በስተቀር አምላክ እንደሌለ ናውቅ። ይሄ እውቀት ልክ ነው ልክ አይደለም? በሉዋ ልክ ነው። ከአምላክ በስተቀር ጣዖት ዜሮ ነው። ጣዖት ዜሮ ነው። አምላክ አንድ ብቻ ነው። ሶ ቢሰዋለትም እንኳን ዝም ብሎ እንደሆነ ስለምናውቅ፣ ጣዖት ዝም ብሎ እንደሆነ ስለምናውቅ ምግቡን እንበላለን እናውቃል። ደግሞስ እናውቃለን ምን ምግብ ወደ እግዚአብሔርም አያቀርብም ከእግዚአብሔርም አያልቅም። ይሄም እናውቃለን። ይሄ እውቀት ልክ ነው ልክ አይደለም? ልክ ነው። ምግብ ወደ እግዚአብሔርም አያቀርብም ከእግዚአብሔርም አያርቅም። ስለዚህ አንዳንዶቹ ከእውቀት ተነስተው እንበላለን ነው። አንዳንዶቹ ደግሞ ደካሞች፣ ገና ያላወቁ አዳዲስ ክርስቲያኖች ምን ያለነ አንበላም ነው። ይሄ መሰረታዊ ያልሆነ ልዩነቶች በመካከላቸው አሉ። ይሄ እንደ ሞዴል ተጻፈልን እንጂ ክርስቲያኖች አብረን ስንኖር መሰረታዊ ያልሆኑ ነገሮቻችን አሉ። እነሱን በተመለከተ እንዴት እንኖር ነው። አንድ ነገር ነው። ሁለት ሶስት ሳምንት የጮህ ነው መሰረታዊ ባልሆኑ ነገሮቻችን እውቀት ሳይሆን ገዢ መሆን ያለበት ምንድን ነው? በሏታ ፍቅር ከሚያስታብይ እውቀት መጠበቅ አለብን። እውቀት ብቻውን
ያስታብያል፣ ያፈርሳል። ፍቅር ግን ያነጻል። ይሄን ያየን ፍቅር ያነጻል፣ እውቀት ያስታብያል። ከሚያስታብይ እውቀት መጠበቅ አለብን። ይህን ሲያብራራ ቁጥር 6 ጀምሮ ምዕራፍ 8 እናውቃለን የሚለው እውቀት ሁሉ ጋር ስለማይገኝ አንተ ስትበላ ደካማው ሰውዬ ስለሚሰናከል የክርስቶስን ሕይወት ኑር። ይቅርብህ፣ ይቅርብ። የምታውቀውን ባትኖርም ኢትስ ኦኬ ብሎ የራሱን ምሳሌ ሰጥቶ ነው የሚጨርሰው። የኢየሱስን ሕይወት ስለ ወንድሞቻችን መብት እንጣል የሚል ነው የተማርነው። ስማም፣ የዓለም ተቃራኒ እኮ ነው እያወራን ያለ ነው። መብትህን ያዝ፣ መብትህን ያዝ፣ መብትህን ያዝ፣ መብትህን ያዝ፣ እንዳትለቀው ምናምን ተወጣጥረን ቁጭ ብለናል። የአንተ መብት፣ የእኔ መብት፣ የራስህ መብት፣ የእንትና መብት፣ በመብት ተወጥረናል። ክርስትና ገጽ መጡ። መጀመሪያ የሚያሳፍራችሁ ነገር መብትን ትቶ የሞተ መሲህ ነው አምላካችን። ክርስትና በክርስትና እኔ ፖዘቲቭ ወይ ሞገደኛ ነው፣ በጣም አቤተኛ ነው፣ ሄድ ኦን ነው። አንዳንድ ለም ጋር መብትህን እስከ አፍንጫ ድረስ ሄደ ነበር ስል ተወው ይላል። ለምን? ራሱ ኢየሱስ የተወ ነው። እዳዬን ተወልኝ በመስቀል ላይ፣ መብቱን ተወ ኢየሱስ በመስቀል ላይ። የምናመልከው ይሄ ነው። ሁለት መንገድ መከተል አይቻልም። ኢየሱስ መንገድ ነው ስንል በቃ መንገድ ተከትለናል። ሁለት መንገድ መከተል አንችልም። ዓለማዊ ክርስቲያኖች አሉ እና አስተሳሰባቸው ይችላል አለቅም። በጌታ ቢሆንስ? ራሱ በጌታ ብትሆን ታዲያ ዝም ብለህ መልቀቅ ነው መልሱ? አዎ መልቀቅ ነው። እና መተው ነው? መተው ነው፣ መተው ነው። በነገራችን ላይ መጽሐፍ ቅዱስ እኮ ደስ የሚለው ሁለታችንም ትተን ብንገናኝ እኮ አለቀ። አሁን ለምሳሌ ሁለት ሰው ተጋጨ አስፈላጊ ባልሆነ ነገር፣ ይሄኛውንም ተው ይለዋል፣ ያኛውንም ተው ይለዋል። ሁለቱ እኮ ክርስቲያን ቢሆኑ አለቀ፣ ተፈታ። አሁን ባልና ሚስት ይጨቃጨቃሉ። ስለ ባልና ሚስት ብዙ ጊዜ ተምረናል ምዕራፍ 7 ላይ። አሁን ባልና ሚስት ኤፌሶን 5ን አይታችሁ እንደሆነ ባልየውን ልክ እንደ ኢየሱስ ሁን ይለዋል፣ ባልየውን ሙት ይለዋል። ባሎች ወይ ሚስቶቻችሁን ውደዱ እንደማን እንደ ሆሊውድ ምናምን ሳይሆን እንደ ኢየሱስ። ምን ማለት ነው እንደ ኢየሱስ መውደድ? ምን ማለት ነው እንደ ኢየሱስ መውደድ? ተከስከስ፣ ሙት። እሱ ራሱን አሳልፎ እንደሰጠ ተሰቀል ነው። ከዛ እንደዚህ አይነቱን ሰውዬ ደግሞ ሴትዮዋ ልትረማመድበት አትችልም። እሷን ደግሞ ክርስቲያን ነሽ? ሚስቶች ሆይ በሁሉ ነገር ለባሎቻችሁ ተገዙ። የሞተ ሰው የሞተ ባል ብታገኝ አትገዥም? ኦልሞስት ሁለቱንም ለሞት ነው የሚጋብዛቸው። ሁለቱንም አንቺም ሙጪ ተገዥ፣ አንተ ሙት እንደ ኢየሱስ። ሁለት የሞቱ ሰዎች ነው የሚገናኙት። እኛ እኮ አሁን ቸርች ውስጥ በጣም የሚያጨቃጭቀ ነገር ያልሞቱ ሰዎች ነው የሚከራከሩት። ወይ አንደኛው ሞቶ አንደኛው አልሞተ። ሞተን ብንገናኝ እኮ አገር ሰላም ነው። ይሄ ነው ያየ ነው። መሰረታዊ ባሉ ነገሮች የኢየሱስን ህይወት እንኖር ነው። እግዚአብሔር ይርዳል። ምዕራፍ 9 ተያያዥ ነው። እንዲያው ተደጋጋሚ ምሳሌ ነው የምነግራችሁ። ምዕራፍ 9 ለአንዳንድ የመጽሐፍ ቅዱስ ተማሪዎች ያስደነግጣል። ከመብል ከመጠጥ እንደገና ወደ ሐዋርያነት ክርክር እንዴት መጣ ምናምን ይላሉ። የተያያዘ ነው። ምዕራፍ 8 9 10 የተያያዘ ነው። ከሐዋርያዊ ጥሪው ጋር እንዴት ተያያዘ አሳያችኋለሁ። ምዕራፍ 9 ማስታወሻ ለምትዩም ሰዎች ምዕራፍ 9 በአጠቃላይ የምዕራፍ 8 ቁጥር 13 እና የምዕራፍ 11 ቁጥር 1 ትንታኔ ነው። ኦኬ አሳያችኋለሁ። ረጋ ብለን የምዕራፍ 8 ቁጥር 13 እና የምዕራፍ 11 ቁጥር 1 ምሳሌ ነው፣ ማብራሪያ ነው። ምንድን ነው የሚለው? ምዕራፍ 8 ቁጥር 13 እኔ ይላል ጳውሎስ ስለ ራሱ፣ እኔ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ስጋ አልበላም። ስጋ መብላት መብቱ ነው አይደለም? በሏ ነው። ቢበላም ባይበላም ወደ እግዚአብሔር አይቀርብም አይርቅም። ስጋ መብላት መብቱ ነው። ግን እኔ ስጋ መብላቴ አጠገቤ ያለውን ወንድሜን የሚያሰናክለው ከሆነ ከህይወት የሚያጠፋው ከሆነ ተሰናክሎ ሄዶ ይሄን በብዛት ስላየነው ነው ብዙም አልመለስበት። ተሰናክሎ ሄዶ ጣዖትን እንዲያመልክ ካረገው ችግር የለም ማለት ነው። ጣዖትን ማምለክ የሚያስብለው ከሆነ የሚያሰናክለው ከሆነ ህሊናውን የሚያቆስል ከሆነ ላስት ዊክ የነበራችሁ ህሊናውን የሚያቆስል ከሆነ ለዘላለም ስጋ አልበላ። የሚያስገርም ዲተርሚኔሽን ነው። የኢየሱስ ህይወት ነው። ቢሰናከል ባይሰናከል የሚሉ ወዳጆች አሉ። የኢየሱስ ህይወት አይደለም እሱ። እንዳላሰናክል ይቅርብኝ ስጋ ይላል። ከዛስ ምዕራፍ 11 ቁጥር 1 ላይ ደግሞ ይሄ ህይወት የኢየሱስ ህይወት መሆኑን ይነግሯቸዋል። እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። በነገራችን ላይ ይሄ አረፍተ ነገር ወደ ምዕራፍ 11 መሻገር አልነበረበትም የሚሉ የመጽሐፍ ቅዱስ ምሁራን አሉ። ያው ምዕራፍ በሰው ስለተከፋፈለ ማለት ነው። ምዕራፍ 11 10 ምናምን አላለም ጳውሎስ ታውቃላችሁ እናንተ ሲጽፉ እና አረ እላይ ነው ምናምን ይሉ አሉ። እና ሳይሆን አይቀርም ያው ነው እሱ ነው የሚናገረው። እኔ ክርስቶስን እንደምመስል ደንግጎ ባጭሩ እኔ ክርስቶስን እንደምመስል እናንተ ደግሞ ክርስቶስን ምሰሉ። በዚህ በመሰረታዊ ባልሆኑ ነገሮች ላይ ክርስቶስን ምሰሉ ይላል። እንዴት ነው ክርስቶስን የመሰልከው ጳውሎስ ነው ጥያቄው። እንዴት በምን መልኩ ነው ኢየሱስን የመሰልከው? ምን ማለትህ ነው? አንተ መብት የምትተው ሐዋርያ ነህ ወይ? አዎ። ምሳሌ ምዕራፍ 9
የራሱን ህይወት ምሳሌ ይወስድና እኔ እኮ ኢየሱስን የምመስል ሰው ነኝ ይላል። መብት እያለኝ ሌሎችን ለመጥቀም ስል መብቴን አልጠቀምም። አለቀ። ምዕራፍ 9 ይሄ ነው። መብት እያለኝ ሌሎች እንዲጠቀሙ ብዬ መብቴን አልጠቀም።
የፍቅርን መንገድ ያሳያል። የፍቅርን መንገድ፣ የትህትናን መንገድ ያሳያል።
ትንሽ ነገር እላለሁ። ዛሬ አንድ ሰው እንደተናገሩት እውቀትን ማስተማር ይቻላል አሉ። እውቀትን መተንተን ይቻላል፣ ሌክቸር ማድረግ ይቻላል። ፍቅርን ግን ማሳየት ነው እንጂ መተንተን አይቻልም አሉ። ፍቅር የምታሳየው ነገር ነው። እውቀት የምተነትነው ነገር ነው፣ የምታብራራው ነው። ፍቅር ግን በማብራራት ብቻ አይገባም። ፍቅር ማለት ተብሎ ሌክቸር አይደረግም፣ አይገባም በሱ። ሶስት አይነት የፍቅር አይነቶች አሉ ብለን ማስረዳት እሱ እውቀት ነው። ፍቅርን ግን የምናጋባው በማሳየት ነው። ሶ የሚያሳይ ሐዋርያ ነው። ከህይወቴ ላሳያችሁ ብሎ ያሳይ። ከህይወቴ ላሳያችሁ እንዴት እንደምኖር አኗኗሬን ላሳያችሁ። ስማ፣ መጀመሪያ ደረጃ ለዘመኑ አገልጋዮችና ለዘመኑ ምዕመናን በጣም ትልቅ ትምህርት ነው። ለዘመኑ አገልጋዮች ልንገራችሁ የምንል ሞልተናል። ነግራችኋለሁ። እንድናሳይ ጸልዩልን። እሺ።
አንዳንዱ ሰው አንደበቱ ሲከፈትና ህይወቱ ሲከፈት የተለያየ ነው። በአንደበታችን እንናገራለን፣ በህይወታችን ማሳየት አንችልም። ለዚህ ነው ወንጌል ኃይል አልባ የሆነው። አገልጋዮች፣ እዚህም የምትሰሙኝ፣ በሌላ ሚዲያም የምትሰሙኝ ወንጌል ኃይል የሌለው የሆነበት አንዱ ምክንያት የምንኖረውና የምንናገረው የተለያየ ነው።
ይሄ ደግሞ እንኳን በህይወት በክርስትና በቲቪም ሲታይ ደስ አይልም። ቲቪ አንዳንድ ጊዜ ስታዩ ምስሉና ድምፁ ተለያይቶ ይመጣል። አንዳንድ ጊዜ ድምፁ እንደምናመቻቸው ደግሞ ብሎ ቆይቶ እንደምናመቸ የሚለው ያጋጥማቸው ዘግይቶ እና ለመከታተል አይመችም።
ወንጌልን አሁን ለመከታተል አልመች ያለው የአገልጋዮች ህይወትና የአገልጋዮች ቃል እኩል አይደለም። ምንናገረው ሌላ ህይወታችን ሌላ ነው። ህይወት ከፍተን ማሳየታ አገልጋዮች ፍጹም እንሆናለን ብሎ መጽሐፍ ቅዱስ ያስተምረናል። በመሳሌነት እንድንመራ ግን ተጠርተናል። ፍጹም አገልጋይ የለም። በመሳሌነት ግን መምራት አለብን። በመሳሌነት ካልመራን ማገልገል የለብንም። ማሳየት ካልቻልን ማገልገል ማቆም ነው ያለብን። ድካማችንን እንኳን ቢሆን ማሳየት መቻል ያስፈልጋል። ፍጹም አገልጋይ የለም።
አንዳንድ አገልጋዮች እንደዛ ናቸው።
እና ሁሉን ማሳየት አለብን። እና ፍጹም መሆን አለብን።
አይ እንደማትሆን እኛም እናውቃለን።
ግን ቢያንስ የምንናገረውን ለመኖር የምንታገል ሰዎች መሆን የለብንም? የምንናገረውን ለማንሳት የምንናገረውን ለመኖር የምንታገል ሰዎች መሆን ግን አለብን። ፍቅርን ከኔ ተማሩ ነው የሚለው ጳውሎስ። ፍቅርን ሌክቸር አያደርግም፣ ያሳየዋል እንጂ። ፍቅርን አያብራራም፣ ያሳየዋል። ትህትናን አያብራራም፣ ያሳየዋል። ትህትና የምናብራራው ሳይሆን የምናሳየው መሆን አለበት። ስለ ትህትና ማስተማር፣ ስለ ትህትና መናገርና ትህትናን መግለጥ የተለያየ ነው። ኢየሱስ ትህትናን በአንደበቱ ብቻ አይደለም ያስተማረው፣ ዝቅ ብሎ እግር አጥቧል። በህይወት የምናሳይ ሰዎች እንድንሆን እግዚአብሔር ይርዳ። እኛ አገልጋ ጸልዩልን። በጣም ቱ ማች ቲዮሪ አለ። በጣም ቱ ማች።
አንድ አባት ለድሀ ስጡ 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 ለበለው ቸርች ውስጥ የቤተ ክርስቲያን አስተማሪ ማለት ነው። አንድ ፓስተር እንበለው ስጡ 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 ለድሆች ስጡ 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 ብለው አስተምረው ሲወጡ ሰው ተሰልፎ መንገድ ላይ ላለ እኔ ቢጤ ይሰጣል። እሳቸው ዥጥ ብለው ሄዱ እና አንድ ወንድም አቆማቸው። እንዲህ ፓስተር ስጡ 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 ብለው እርሶ ታዲያ ስጡ 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 አልኩ እንጂ እንስጥ 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 ብያለሁ አለ።
እናንዳንድ ጊዜ ሰው ላይ ብቻ የተነጣጠረ እኛን የማይነካ ወንጌል እግዚአብሔር ከኛ ያርቀው። እኔን ሰንጥቆ ያላለፈ ነገር ከመናገር ጸልዩልኝ ለእኔ እሺ። ሌሎች ካልፈለጋችሁ ሰንጥቆኝ ቢያንስ ማያስደነግጠን እንዴ እምናገረው ቢያንስ ካላስደነገጠኝ እንድታገል ካላረገኝ በተወሰነ ደረጃ ሽታው በሕይወቴ ካልታየ ቲዮሪ እኮ ነው። ሽታው በሕይወቴ ካልታየ እንደዚህ አይነት ግን አገልጋይ ደግሞ አለ። በእውቀት ሳይሆን በፍቅር ተመላለሱ። በእውቀት ሳይሆን በፍቅር ተመላለሱ። ለሌሎች ሰዎች ኑሩ፣ እንደ ኢየሱስ ኑሩ። አሳየን ሲባል ይሄው ከፍቶም ያሳየው ጳውሎስ ይሄው አንተ ትኖረዋለህ? አዎ እስቲ ያሳየን። መብት በመጣል ነው አንተ የምትኖረው? አዎ እስቲ ያሳይ። ይሄው አገልጋዮች አላችሁ ይሄው የምትሉት መብታችሁን ጣሉ፣ መብታችሁን ጣሉ ሲል ማሙሻ እዚህ ጋር ቆመው ቀላል ነው። ማሙሻ መብቱን ይተዋል፣ ማሳየት ይችላል። ይሄ ነው ወንጌል ኃይል የሚኖረው እየኖርን ስናሳየው ነው እንጂ በመለፍለፍ ብቻ አይደለም።
እንዴ ትምህርት እንኳን አሁን ሰርቶ ማሳያ የሚባል ነገር አለ። በግብርናውን ስትሄዱ ሰርቶ ማሳያ እርሻ አለ። ሰርቶ ማሳያን ሰርቶ ማሳያ ህይወት ይኖረን እንጂ ክርስቲያኖች አገልጋዮች ሰርቶ ማሳያ በትህትና ተመላለሱ። እንደ ማን?
እንደ ፓስተር ቢባል ደስ አይልም? እንደ ፓስተር እንትና ሱኮ መብቱን ተወ እንጂ መብት እያስከበርን እንዴት ኢየሱስን እንሰብካለን?
አንድ ይሄ ነው። ለምእመናንም ግን ቻሌንጂንግ ነው። በነገራችን ላይ ከዚህ በፊትም ተናግሬያለሁ ስለ መንፈሳዊ አባቶች ሳነሳ፣ ህይወታቸውን የማታያቸው ሰዎች አትከተሉ።
ልታያቸው ማትችሉ በአደባባይ የተገለጠ ህይወት የሌላቸው በንግግር ብቻ የኢየሱስ ህይወት አይደለም እሱ። ሩቅ ያለ ሰው በስልክ አባት አድርገው የሚኖሩ ሰዎች አሉ። ምን እንዴት እንደሚኖር አያውቁ። ትዳር ይኑረው አይኑረው አያውቁ። ካለው እንኳን ከስንት ሰው ጋር እንዳለው አያውቁ። ነገት መሰናከሉን ስታውቁ ትሰናከላላችሁ። ምንም ጀስት ዶንት ኬር። ዝም ብለን ብላይንድሊ ነው የምንከተለው። ምሳሌ የሚሆናችሁ መሪ ነው የሚያስፈልጋችሁ። ለዚህ እኮ ነው በአጥቢያ ቤተክርስቲያን አባላት እንድትሆኑ የምንጨቀጭቃችሁ። ምክንያቱም ፓስተሮቻችን እዚህ አጠገባችን ናቸው። ሲነሱም ይታያሉ፣ ሲወድቁም ይታያሉ። ሩቅ ያለ ሰውዬ አይደለም። በመውደቅም በመነሳትም የምንማረው አንድ ላይ ስንሆን ነው።
ከህይወቱ ምን አለኝ የሚሉ አጋጥሟቸው ያቆ ይሆናል። ከህይወቱ ምን አለኝ እኔ ከጸጋው ነው እንጂ ጸጋዬ ሰው ይመስል ከጸጋው ነው እንጂ ከህይወቱ
በነገራችን ላይ ጸጋ ያለ ህይወት ሊገለጥ ይችላል ታውቃላችሁ ይሄን እናንተ ጸጋ የተባለው በዚህ ምክንያት ነው ጸጋ ያለ ህይወት ጥራት ሊገለጥ ይችላል ዋስትና ሊሆን አይችልም እግዚአብሔር በማይመቹ ሰዎች መጣቀሙ ነው ጸጋን ጸጋ ያስባለው በማይመች ህይወት ግን ከቀጠለ ለካ አይደለም ማይመች ህይወት ከቀጠለ ለካ አይደለም ሶ አሁን አንተ ፍጹም ነህ አይደለም ስንት ጊዜ ነግራችኋለሁ ሚስቴን ጠይቋት አይደለም ልጆችን አወራች አይደለም ታዲያ ምን ነው የምታወራው እታገላለሁ ታወራው እየሰቀጠጠኝ ነው ማለት እታገላለሁ እንታገላለሁ ታግዬ ጨረስኩ ሰው ሳይ እንታገላለሁ እንጂ ለሰው እየሰጠን ለሰው እያስተማርን ሌክቸር እያረግን ማናየው ሊሆን አይገባም ይሄ ነው በኋላ መመለስበታለሁ ግን ጳውሎስን ላሳያችሁ በጥያቄ የተሞላ ክፍል ነው ምዕራፍ 9 እንደዚህ አይነት ጥያቄዎች በመጽሐፍ ቅዱስ ብዙ ምን አርባ ሊጠቅማችሁ ይችላል ወደፊትም ሪቶሪካል ኳስቸንስ ይባላሉ ምን ማለት ነው መልሳቸው ግልጽ ነው እዛው ጥያቄዎቹ ራሱ መልስ ናቸው ማለት ነው በጥያቄዎቹ ውስጥ መልሳቸው አለ በእንደዚህ አይነት የተሞላ ነው አሳያችኋል ማለት ጥያቄውን እስቲ ቆይ ብለው እንዲያስቡ ሳይሆን ጥያቄዎቹ መልሱን እንዲያስቡት ነው እንጂ የሚያረጉት መልሱ ግልጽ ነው ጥያቄው አጠያየቁ መልሱን ግልጽ ያረጋዋል እንደዚህ አይነት ጥያቄዎች ሪቶሪካል ኳስቸንስ ይባላሉ ወደ 16 ጥያቄዎች አሉ በዚህ ክፍል ውስጥ መጀመሪያ ላንብብላችሁ ለምሳሌ የተወሰነው ለምሳሌ እኔ ነጻ አይደለሁም ምን መልሱ ምንድነው ነጻ ነህ ነው መልሱ ይታይ ግልጽ ነው ነጻ ነህ እና እኔ ነጻ አይደለሁም ምን ብሎ ሲጠይቅ ምን ይያለ እንደሆነ ልንገራችሁ እንደምታውቁት እኔ ነጻ ነኝ ይያለ ነው አይ መልሱ እዛው ግልጽ ነው እንደምታውቁት እኔ ነጻ ሰው ነኝ ነው ለምሳሌ ሐዋርያስ አይደለሁም ምን ሲል ነው አይደለም እስቲ ቆይ እንወያይበት እንደዛ አይደለም ፐርፐዛቸው እንደዚህ አይነት ጥያቄዎች ፐርፐዛቸው ነ እንደምታቁት ሐዋርያ ነኝ ነው ኦኬ ለምሳሌ ወረታች ወረድ ስትሉ እኛ ልንበላና ልንጠጣ መብት የለንም ምን መልስ አራለ ነው እጽ እንደዛ አይነት ጥያቄዎች በጣም አሉት በሁለት ከፍዬ ላሳያችሁ አንደኛ ቁጥር 1 ጀምሮ እስከ 14 ድረስ ያለው ነው ሰፊ ክፍል ስለሆነ ዝም ብሎ ዋናውን ሐሳብ ልንገራችሁ ቁጥር 1 እስከ 14 ላይ ጳውሎስ የሚያወራው ስለ ሐዋርያዊ መብቱ ነው ስለ ሐዋርያዊ ሐዋርያ ከመሆኑ የተነሳ ሊኖረው ስለሚገባ ሌጂቲሜት የሆነ አግባብ ያለው መብት ነው ሶ 1 እስከ 14 መብት ነው ሐዋርያዊ መብቱ ነው አንዳንድ የመጽሐፍ ቅዱስ አስተማሪዎች ሐዋርያዊ ሐዋርያነቱን ዲፌንድ ለማድረግ ለማሳየት ነው የጻፈው ይላሉ ምዕራፍ 9ን ግን አይደለም ሐዋርያዊ መብቱን ለማሳየት ነው መብቴ ይሄ ነው እንደ ሐዋርያ የታወቀውን ማለት የታወቀውን ያገልግሎት መብቱን ያሳያል አለፍ አለፍ ይላል እንመልከተው ቶሎ ቶሎ ብለን ሰፊ ይመስላል እንጂ ቀላል ነው አንዱን ካገኘነው ጠቅላላ ይመዘዛል ስሩ መብት መጀመሪያ ሐዋርያ መሆኑን ይነግራቸዋል ይሄ የታወቀ ነገር ነው እኔ ነፃ አይደለሁም እንዴ? አም ፍሪ። ኦኬ? ነህ ነፃ ማለት በክርስቶስ ኢየሱስ ነፃ ይወጣ? ነፃነት ያለው ነፃነቱን የሚያቅ በሕግ ያልታሰረ ነህ። ሐዋርያ አይደለሁም እንዴ? ነህ። ለቆሮንቶስ እንደውም በደንብ ነው የሚነግራቸው ይሄን። እንዴው ሌላ እንኳን ቢል ለእናንተ በጣም ሐዋርያ ነኝ። አንደኛ ጌታችንን አይቼዋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 15 ማንበብ ነው። ጌታ ኢየሱስን አይቼዋለሁ ይላል የትንሣኤው ምስክር ስለሆነ ሐዋርያነት በትንሣኤው አይቼዋለሁ ይላል ፕላስ ለእናንተ ነኝ ይላል ለምን ይመስላችኋል አነስ ብለን ጥያቄና መልስ ቢሆን እንዴት ጥሩ ነበር እናንተ በጌታ ሥራዬ አይደላችሁም እንዴ የሐዋርያነቴ ማህተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆን እንኳን ለእናንተ እንኳን ሐዋርያ ነኝ ለምን ለምን ይመስላችኋል አንድ እንደው ድፍረት ያለው እና ድምጽ ያለው እ ለእናንተ ምንም ቢሆን ሐዋርያ ነኝ ለሌላ ባሉ ታቆታላችሁ ካውቃችሁ ነው የምታደክሙኝ እንጂ ለምን ይመስላችሁ እ እ እ አይደለም አይደለም ብለውት ነው አይ ይባል እንደዛ አይነት አርጊመንት አለ ልክ ነው ግን ለምሳሌ ለሌሎቹ ባልሆን ለእናንተ ግን ነኝ ለሌሎቹ አይደለም ስላሉት ነው ነው እሺ 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 ሌላስ ምን ይመስላችኋል እ exactly በጣም ባለፈው ማን እቺ ቤተክርስቲያን የጀመራት እሱ ነው ሐዋርያ ማለት እኮ ጀማሪ ቪዥነሪ አፖስትል ተልእኮ የተከለ ነው እኮ ሶ ሌላ ቤተክርስቲያናት ቢጠራጠሩ ጀነራል ሐዋርያነቱን ለእናንተ ግን ልትጠራጠሩ አትችሉ በወንጌል ወልጃችኋለሁ ነው ተዚላችኋል ስንማር ስለ መንፈሳዊ አባትነትና ልጅነት ለእናንተ አባታችሁ ነኝ እልፍ ሞግዚቶች ቢኖራችሁም አባት ግን አንድ ብቻ ነው ያላችሁ እኔ ነኝ ምክንያቱም በወንጌል ወልጃችኋለሁ የተከላት ቤተክርስቲያናት ሐዋርያ ሥራ ምዕራፍ 18 ላይ ሄዳችሁ ስታነቡ የተከላት የጀመራት ቤተክርስቲያን ስለሆነች የቆሮንቶስ ሐዋርያ ጳውሎስ ነው ለምን ሄዶ የተከላት ጳውሎስ እሱ ነው ሶ ሐዋርያ ነኝ ማህተም እንደው ማረጋገጫ ማህተም ሁለተኛ ቆሮንቶስ ምዕራፍ 3 ላይ ማለላችሁ ማረጋገጫ ማህተም ሰርተፊኬት ይዘን የምንዞረው እናንተ ነን ይላል ምን ማለት ነው ሐዋርያ አንተ እስቲ ሥራህን አሳይ ቆሮንቶስ ሂድና አየው ማህተም በድንቆች በመልከቶች በታምራት ወንጌል የሰበከ ቤተክርስቲያን የተከለ ስለሆነ ለእናንተ ሐዋርያ ነኝ ሶ ሐዋርያ ስለሆነ ሐዋርያዊ መብቶቹን ተመልከቱ ምን ማለት ይችላል በቃ ባጭሩ ሐዋርያ ስለሆነ በወንጌል የመጠቀም አግባብ የሆነ ጥቅም ከነርሱ ቀለብ የማግኘት መብልና መጠጥ የማግኘት መብት አለው ነፃ ነው ይሄን ለማርክ ነፃ ነው ይሄን ለማርክ ቁጥር 4 እስከ 6 የመብቶቹን ዝርዝር ለሚመረምሩ ይመልሰ ይሄ ነው ይላል ለሚከራከሩ ለምበላና ለንጠጣ መብት የለንምን አለ አንድ መብልና መጠጥ ሐዋርያ ስለሆነ ሐዋርያዊ መብቱ አንዱ መብልና መጠጥ ከቤተክርስቲያን ማግኘት ነው መብልና መጠጥ ያለው ራሱ ሴክሽኑ ስለ መብልና መጠጥ ስለሆነ ነው ግን መብልና መጠጥ የማግኘት ቀለብ የማግኘት ማለት ነው ሐዋርያዊ መብት ቀለብ የማግኘት መብት ጳውሎስ ከቆሮንቶስ ቤተክርስቲያን መብልና መጠጥ ቢያገኝ መብቱ ነው አይደለም ነው ሐዋርያ የመሆነ አንዱ መብት ምንድነው? መብልና መጠጥን ቀለብን መውሰድ ከቆሮንቶስ ሁለት እንደ ሌሎቹ ሐዋርያትና ሌሎቹ ሐዋርያት ማለት ሌሎቹ አባቢያት ክርስቲያናት የተዘዋወሩ የሚያገለግሉ አገልጋዮች እንደ ሌሎቹ ሐዋርያት እንደ ጌታም ወንድሞች እና ያዕቆብን ጭምር ማለት ነው ሐዋርያ ስለሆነ እንደ ኬፋ ጴጥሮስ ማለት ነው እህት ሚስታችንን ይዘን ልንዞር መብት የለንም ምን? መልሱ ምንድነው? አለ። በነገራችን ላይ ምዕራፍ 7 ላይ ዘንግተናት ነው እንጂ ክርስቲያን አግቡ ስንል እህት ሚስታችንን ነው እህት ያልሆነች ሚስት ሳይሆን እህት ሚስት ቢሊቨር ማለት ነው ምታመን ማለት ነው። ሶ ጳውሎስ ምዕራፍ 7 ላይ እንዳየነው ያላገባ ለወንጌል ራሱን የለየ የተጠራ ሰው ነው። ግን አግብቶ እንደ ሌሎቹ ሐዋርያት እንደ ካፕል እንደ ባልና ሚስት የማገልገል በአገልግሎታቸው የመኖር መብት አለው። እሚከለክል ነገር አለ? ጳውሎስ አግብቶ ከሚስቱ ጋር እየዞረ ቢያገለግልና ሰፖርተር ቢሆን? አይ በመጀመሪያው ቤተክርስቲያን የተለመደ ነበር። ኬፋ ባለቤቱ ሮሜ ምዕራፍ 16ም ላይ ስትሄዱ እንደ ጥንድ የምታገኛቸው አገልጋዮች አሉ። እንደና አቂላና ጵርስቅላ ሌሎችም አገልጋዮች አሉ። አንድ ላይ የሚያገለግሉ ከሚስቶቻቸው ጋር ቀለብን የሚያገኙ የሚያገለግሉ መብት ነው? በኋላ ሳያቸዋለሁ መብቱ መሆኑን። ሌላስ? ስራ ሌላ ስራ ያለ መስራት መብት፣ ስራን የመተው መብት ተመልከቱ። ወይስ ስራ ለመተው መብት የሌለን እኔና በርናባስ ብቻ ነን? ምክንያቱም በእጆቹ እየሰራ ነው የሚያገለግለው። ቆሮንቶስ እንዲያውም ሐዋርያ ሥራ ምዕራፍ 18 ስትሄዱ የሙያ አጋሮች አግኝቶ አቂላና ጵርስቅላ የሚባሉ ድንኳን ሰፊዎች አግኝቶ
አገልግሎቱን የጀመረው በጀመረ ቁጭ ብሎ ድንኳን ከመስፋትና የሚያስፈልገውን ፈንድ ከመሰብሰብ ነው። በገዛ እጆቼ ሰርቼ ይላል። ሐዋርያ ነው፣ ግን ሐዋርያ ስለሆነ ከተከላት ቤተክርስቲያን ቀለብ የማግኘትና ስራ ያለመስራት መብት አለው። ኖርማል ነው፣ ይሄ የተለመደ ነው። ግን አልተወም።
ይሄ ዝም ብሎ ተራ ፉከራ አይደለም፣ መብት ነው። ቀለብ የማግኘት መብት፣ ቤተሰብ የመመስረት ይዞ የመዞር መብት፣ ስራ ትቶ ስራ ሳይሰሩ የማገልገል መብት አለ።
አስረዳን በደንብ እሺ። ቁጥር 7 ጀምሮ እስከ ቁጥር 14 ድረስ አስረጂ ነው፣ ማስረጃ ነው። ይሄ መብት ልክ ለመሆኑ ማስረጃ ነው።
እናንተ ታውቃላችሁ። ግን ምናልባት እንዴ ከምን የተነሳ እሺ፣ ሐዋርያ ስለሆነ ቀለቡን ከቸርች ማግኘት መብቱ ነው? በምን ሂሳብ? በዚህ ሂሳብ ብሎ ያስረዳል። ቁጥር 7 እስከ 14 ከተፈጥሮ ያስረዳል፣ ከዕለት ተዕለት ተግባር ያስረዳል። ቀለል ካለው ማስረጃ ወደ ከበደው ማስረጃ ነው የሚሄደው። ልክ ነው መብት ነው ለማስባል ማለት ነው። መብቱ ቲዮሪ እንዳልሆነ እንዲገባቸው፣ ይሄ መብቴ ነው በሚሳ በደም በማስረጃ ላረጋግጥላችሁ መብቴ እንደሆነ ግጥም አድርጎ እንዲገባቸው ማለት ነው። ግጥም ስራ ሳልሰራ ከእናንተ ቀለብ እያገኘው እየተሰፈረልኝ ማገልገል መብቴ ነው። ማስረጃ ይኸው።
መጀመሪያ ከዕለት ተዕለት ተግባር ቁጥር 7 ከዕለት ተዕለት ተግባር እንጂ ከቶ በገዛ ገንዘቡ በወታደርነት የሚያገለግል ሰው ማን አለ? ወታደር ገንዘብ የሚለው አክቹዋሊ ሬሽን ነው። ወታደር ምግቡን የራሱን እያበሰለ እየሰራ እየገዛ በራሱ ገንዘብ በራሱ ደሞዝ አያገለግልም። ወታደር ራሱ ስሙ ወታደር ነው። ወጥቶ ያድራል፣ እኛ እንደግፋለን። ሌላ ስራ እየሰራ ወታደር የለም። ወታደር ስራ አይሰራም። ሌላ ስራ ስራው ውትድርና ነው። ቀለብና ሬሽንስ ይሰፈርለታል።
ይሄ ቀለል ያለው ምሳሌ ነው። ከበድ ይልላችኋል ቀስ እያለ።
ወይስ ወይን ተክሎ ፍሬውን የማይበላ
ማን አለ? ወይን ተክሎ እንዳትነካ። ወይኑ የራሱ ነው፣ ተክሎት ነው። አይን አይኑን ሲያይ የሚውል ቆረጥ አድርጎ ይጠቀማል። ወይን ቆሮንቶስ መሆኗ ነው፣ ተተክላለች።
ወይን ተክሎ ከወይኑ የማይጠቀም ገበሬ አለ? የለም። ሌላ ማስረጃ፣ መንጋ እየጠበቀ እረኛ ወተት የማይጠጣ አለ? የለም። ሰው ኖርማል ነው፣ መብት ነው። እረኛ ከሆንክ ወተት ጠጣል። ገበሬ ከሆንክ ወይን ከተከልክ ከወይኑ ትጠቀማል። ወታደር ከሆንክ ወተት ከተዋጋህ ትቀለባል። እና መብቴ እርግጠኛ መብት ነው? ከምን? ዕለት ተዕለት ተግባሮች ራሱ የሚያሳያችሁ ይሄ ነው። ወታደር ይቀለባል፣ እረኛም ወተት ይጠጣል፣ ገበሬም ከፍሬው ይበላል። የሚተጋው ገበሬ ሁለተኛ ጢሞቴዎስ ምዕራፍ 2 የሚተጋው ገበሬ ከፍሬው መጀመሪያ ከሃርበስት የሚጠቀመው እርሱ መሆኑን ተመልከት፣ ጌታ በነገር ሁሉ ማስተዋልን ይስጥ ይላል። የሚበላው የመጀመሪያው እንዲሁም ገበሬው ነው። እያረሰ እያበቀለ የማይበላ ገበሬ የለም ነው።
ከዛ ግን ከበድ እያለ ሲሄድ ተመልከቱ። ልክ ነው መብቱ ነው ለማስባል ማለት ነው። ከዛ ወደ መንፈሳዊ ዓለም ደግሞ ይመጣል።
መንፈሳዊ ዓለም ውስጥ ህጉን ይጠቅሳል። መጀመሪያ ቁጥር 8 እስከ 12 ህጉ በህጉ
እንዲያውም በጣም ከባድ ነው ለመተርጎም። ለመተርጎም ከባድ ነው፣ ትርጉሙ ቀላል ነው። ይሄ ባይ ዘ ወይ ለመተርጎም ከባድ ነው። እንዲያው ሁሉን እንደሚያውቅ ሰው በፊታችሁ ለመቆም አልፈልግም። አንዳንዱ ነገር እኔም ዝርዝሩ አይገባኝም። ጭማቂው ይገባኛል፣ ዝርዝሩ አይገባኝም። ጭማቂው ግልጽ ነው፣ መብቴ ነው ነው።
ህጉ እንኳን ያዝ የለም እንዴ ይላል። ይህን በሰው ስልጣን ብቻ ላለው ቁጥር 8 ተመልከቱ። አብራችሁ እንደሆናችሁ ተስፋ አደርጋለሁ። ይህን በሰው ስልጣን ብቻ ላለውን ህግስ ደግሞ ይላል። አሁን አየ ከዕለት ተግበር ከወታደር ከረኛ ከእንትን ከገበሬ ምናምን ህግስ ቢሆን የሚያበራየውን በሬ አፉን አትዘር ተብሎ በሙሴ ህግ አልተጻፈም ወይ? የሚያበራየውን በሬ
ስትወጡ አሁን እዚህ ወደ አዳ አካባቢ አሁን ወጣ ብትሉ የመከር ጊዜ ምናምን ስለሆነ ወደዚህ ወደ ቢሾፍቱ ምናምን ስትወጡ ሲወቃታ ያላችሁ በሬ አለ እንትን የሚያደርግ እና ጨካኝ ገበሬ አሁን ግጥም አድርጎ ያስረዋል። አንዳንድ ገበሬ ግጥም አድርጎ እንዳይበላ ማለት ነው። ከሚረግጠው ከሚያበራየው፣ ማበራየት ማለት እየረገጠ እህሉ እንዲወጣ የሚያደርገው ማለት ነው። የሚያበራየው እየዞረ የሚያበራየው በሬ ግጥም ተደርጎ ተሰራል አንዳንድ ጊዜ
ህጉ ግን አትሰራው ይላል ሚያበራየው ይረገጠ እህሉን የሚያወጣል በሬ እንዳታሰራ ይብላ ነው ህግስ እንደዛ አላለም ወይ ይልና ጳውሎስ ዘዳግም 25:4 ነው የጠቀሰው ዘዳግም 25:4 የጠቀሰው እንዲያውም እግዚአብሔር ይሄን ያለው ስለ በሬ ገዶት ሳይሆን ስለኛ ነው ይላል ይሄ አላውቅም እግዚአብሔር ስለ በሬዎች ይገደዋል ነው ይላል ይህን የሚለው ፈጽሞ ስለኛ አይደለምን የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል እና እንደውም ስለ በሬ ሳይሆን ስለኛ ነው እግዚአብሔር ስለ ሐዋርያቱ ስለምናገለግለው ሰዎች ወል ምዕራፍ ዘዳግም 24 25 በአብዛኛው የሚያወራው ስለ ሰው ነው ቃርሚያ መተው እንዳትረሱ ለተቸገረ መስጠት እንዳትረሱ ማብላት እንዳትረሱ ከትርፋችሁ ማካፈል እንዳትረሱ ዋና ፎከሱ ሰው ስለሆነ ስለኛ ነው ስለ ሰው ነው ይላል ግን ትምርቱ ግልጽ ነው ትምርቱ ሲሰራ በሬ እንኳን የሚያበራየው በሬ እንኳን ሲያበራይ ይብላ ተብሏል ይካፈል ስለኛ ነው ይላል እናኛውን መንፈሳዊ ነገር የዘራንላችሁ ከሆነን የናንተን ስጋዊ ብር ማለት ነው ብናጭድ ትልቅ ነገር ነው ሆነ አይደለም by the way አይደለም ቢወስድ ጳውሎስ ከቆሮንቶስ ገንዘብ የሚገባው በጣም ትልቁ ለታ አይደለም መንፈሳዊ ነገር ዘርቶ ስጋዊ ነገር ማጨድ ትንሽ ከወድ ይያለ መጣ መብቴ ነው እንዴት በራሱ ገንዘብ የሚዋጋው ታደራለህ መብቴ ነው እንዴት ህጉስ ራሱ አይፈቅድልኝም ያለ ይቀጥልና ስለ እዛው መንፈሳዊ ነገርን ቁጥር 13 ተመልከቱ በመቅደስ የሚያገለግሉ ካህናት በቤተ መቅደስም በክርስትናም ስትመጡ ማን በብሉይ ኪዳንም ስትመጡ በቤተ መቅደስ የሚያገለግሉ በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ በመሰዊያም የሚጸኑ ዛጸንተው የሚያገለግሉ ከመሰዊያው እንዲካፈሉ አጣቁ ይሄን ያቃሉ ቆሮንቶሳውያን ያቃሉ አጣቁምን የሚላችሁ ያቃሉ የነሱም ቤተ መቅደሶች እንደዛ ናቸው ያዛ ቤተ መቅደሶችም ካህናቱ መጀመሪያ ይካፈላሉ በብሉይም እንደምታቆት ካህናቱ ይካፈላሉ ከመሰውያው ይካፈላሉ የካህናት ኑሮ እንደው ከመሰውያው በመካፈል ላይ ተመሰረተ ነው ሶ መብት ነው መብት ነው ሽጋዊ ነገርም የሚያስረዳን ይሄ ነው መንፈሳዊው ዓለምም የሚያስረዳን ይሄ ነው ያለ ይቀጥላል በቃ በጣም ከባዱን አረ መብት ነው የሚያስብለውን ላምብብላችሁ ቀለል ካለው ወደ ከበድ ያለው ከናንተ ገንዘብ የመውሰድ መብት አለኝ በምን ታውቃለህ እቺ በገዛ ገንዘቡ አገር የሚጠብቅ ወታደር አለ? አረ የለም። በህግስ እንኳን የሚያበራየውን በሬ አፉና ተሰራል ተባለም እንዴ? ልክ ነው። በቤተ መቅደስስ ከቤተ መቅደሱ የሚጠቀሙ ካህናት አይደሉ እንዴ? ልክ ነው። የመጨረሻው ግን ቁጥር 14 ነው። እንዲሁም ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይላል። ይሄ አለቀ። ኦ ከዚህ በኋላ ክርክር የለም ጌታችን ኢየሱስ ራሱ ደንግጎ ወንጌል የሚሰብኩ በወንጌል እንዲቀለቡ ከወንጌል እንዲቀለቡ by the way ከታገኘው ካላችሁ ኢየሱስ በጣም ሲልካቸው እንደውም ከረጢት እንዳትይዙ እህል እንዳትይዙ ስንቅ እንዳትይዙ እዛ ይሰጣቸዋል ነው የተባለ ጌታ ኢየሱስ እዛ ይሰጣቸዋል ማርቆስ 10:10 ይቅርታ ማቴዎስ 10:10 ማቴዎስ 10:10 ወይም ለመንገድ ከረጢት ወይም ሁለት ጀጠባብ ወይም ጫማ ትርፍ ጫማ ራሱ ወይም በትር አታገኙ ለሰራተኛ ምግቡ ይገባዋል በኋላም ጳውሎስ ተክሶታል መጽሐፍ ቅዱስ እንደዚህ ይላል ብሎ ለሰራተኛ ምግቡ ይገባው አትያዙ ትርፍ ነገር ይሰጣቸዋል ምግብ ይገባዋል ሉቃስ 10:7 ከጌታችን ትእዛዛት መካከል ሉቃስ 10:7 በዚያም ቤት ከነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ ነው ስትሄዱ ስታገለግሉ መታገለግሉ በቤት እየበላችሁ እየጠጣችሁ ተቀመጡ ለምን ድንጋጌ ለሰራተኛ ደሞዝ ይገባዋልና ከቤት ወደ ቤት ሳትተላለፉ ረጋ ብላችሁ ብሉ ጠጡ እዚያው ለምን ለሰራተኛ ደሞዝ ይገባዋል ነው መብቴ ነው ጳውሎስ መብቴ ነው ተፈጥሮ የሚነግረን እሱ ነው እለት ተለት የሚነግረን እሱ ነው ህጉም የሚነግረን እሱ ነው መንፈሳዊ ነገር የሚነግረን እሱ ነው ጌታም የሚነግረን እሱ ነው ስለዚህ መብት አለው ጳውሎስ አለው ከአገልግሎቱ የመጠቀም መብት አለው መብት ነው ይሄ በጌታችንም የተደነገገ ማለት ነው በነገራችን ላይ በእኛ ሀገር
አገልጋይ ማስራብና ማጎሳቆል እንደ መንፈሳዊ ነገር ይቆጠራል። ከዚህ እንደገኛ ነው አላውቅ። አንዱ ብዙ መንከራታታችን ሚስጥር ይሄ ሆን ይላል። ሰውን ያላግባብ እናሰራለን። ያላግባብ መስሪያ ቤታችን ሲያሰሩ እንበሳጫለን። ያላግባብ ነው የሁሉም ሥራው በነጻ ብለን እንበሳጫለን። እዚህ ግን ያላግባብ እናሰራለን። ሰው አገልግሎት ሥራ ነው። ምንም የፈለገ መንፈሳዊ ኮምፕሊኬሽን አታብዙ። አገልግሎት ሥራ ነው። ሞቶ ነው ሰው የሚያገለግለው። ሰነፍ ከሆነ ወይ እንዲያገለግል አለማድረግ ነው። ስለምናገለግል ቁጭ ብለን የምንውል የሚመስላቸው ሰዎች አሉ። ሙሉ ጊዜ ስለምንባል ሙሉ ጊዜ አለ ይላል። ኧረ እንኳን ሙሉ ጊዜ እኔ ሩብ መጥቻል። ሙሉ ጊዜ ቁጭ ብለን እኮ አይደለም። አገልግሎት ሪስፖንሲቢሊቲ ነው። የወንጌል ሰባኪነት ስራ ነው። የወንጌል ሰባኪነት ስራ አደርግ ነው የሚለው። ለሚተጋ ገበሬ ይገባዋል ነው የሚለው ቅዱስ መጽሐፍ። ትጉሃን አገልጋዮች ይገባቸዋል። ሰነፍ ሰነፍ ነው። ሰነፍ እንደ ስንፍናው ያገኝ። ትጉሃን አገልጋዮችን ግን መንከባከብ፣ ትጉሃን አገልጋዮችን መቀለብ፣ ትጉሃን አገልጋዮችን መባረክ ግን መብታቸውንም ነው። የእግዚአብሔርንም በረከት ያመጣል። አገልጋይ ከማጎሳቆል እግዚአብሔር ይጠብቃችሁ። ኦልሬዲ ማት ሌላ የሚያጎሳቆል ነገር ስላለው ኦልሬዲ ማት መንፈሳዊ አካላት ስለሚዋጉት ቢያንስ ቤተክርስቲያን አጠገባቸው መቆም ያለባቸው አትመስልም? ረሃብና መጠማትና መጎሳቆልና መቸገር መንፈሳዊ አያረግም። በጣም መንፈሳዊ እንዲሆን ብላችሁ አስባችሁ እንደሆነ ልጆቻቸው በጣም በሚድን ህመም እኮ እየታመሙ የሞቱባቸው አገልጋዮች አሉ እዚህ ሀገር። ማሳከሚያ አጥተው ማለት ነው። ልጆቻቸውን ትምህርት ቤት መላክ የማይችሉ ሰዎች አሉ። ደህና ትምህርት ቤት መላክ የማይችሉ አገልጋዮች አሉ። ቤተ ክርስቲያን እየቻለች ሀብት እያጠራቀመች ማለት ነው። ይሄ እንግዲህ በጣም ኖቴ ውስጥ የሌለ ያልታሰበ ማለት ነው። ዝም ብላችሁ መጠጣ ብቻ ነው። ሀብት እያጠራቀመ የቤተ ክርስቲያን አስራትና መባ እየተጠራቀመ ህንፃ እየሰራ ተጨማሪ ነገር ህንፃ እየሰራ አገልጋዮችን ማጎሳቆል ማብቃት አለበት። ይሄ ለሀገራችን ነው የምናገር። ማብቃት አለበት። ሰው ነው መጀመሪያ፣ አገልጋይ ነው መጀመሪያ። መብት ነዋ። ነገሪያቸው ይሆናል። አንድ ጊዜ አይንክ እዚህ ነገርኳቸው መሰለኝ። አንድ ክፍለ ሀገር የሚያስወጣ አገልግሎት ነበረኝ ድሮ። ሬጉላርሊ እየሄድኩ አስተምር ነበር ለሶስት ሳምንት ለምናምን። ኤክስቴንሽን ባይብል ኮሌጅ ነበረን አንድ ከተማና እየሄድኩ አስተምር ነበርና ሲሄድ እዛ በሙሉ ጊዜ ከሚያገለግሉት አገልጋዮች ጋር ቁጭ ብለን እናወራለን። አንዳንድ ጊዜ አብረን እንብላለን እንጠጣለን ምናምን አድርገን እና አንድ ጊዜ ሲሄድ ከአዲስ አበባ ሲሄድ ተክዘዋል። ጠቅላላ ሙሉ ጊዜዎቹ ወንጌላዊ ተክስ ብሎ ምን ሆናችሁ ነው ምናምን ስል ደብዳቤ ደርሶ ምናምን አሉ። የምን ደብዳቤ? ዛሬ ደብዳቤ ደርሷቸዋል። እና ምንድን ነው ቤተክርስቲያኒቷ አዳራሽ እየሰራች ነው። ትልቅ አዳራሽ ተሰርቶ አልቋል እኮ ኦልሞስት፣ እኔ ሳየው በጣም አልቋል፣ ግን መሬቱ ገና ሊሾ አልሆነም። አቧራ አለው ህዝቡ ሲያገለግል ሲገለገልና ሲያገለግል ማለት ነው። እና አቧራ ስላለው ቤተክርስቲያኗ ለመስራት ሞክራ አልተሳካላትም። እና ምን ይላል ደብዳቤው ሳየው፣ የቤተክርስቲያኒቱ እንደዚህ ምናምን ሊሾ እንዳልሆነ ታውቃላችሁ። በዚህ ምክንያት አምልኮ ላይ በአቧራ እየተቸገረ እንደሆነ ታውቃላችሁ። እና ይህንን ከቤተክርስቲያን ባጀት ለመስራት ስንሞክርም ስላልቻለንና ህዝቡም እንዲሰጥ ሲጠይቅ ተጨማሪ ገንዘብ ሊሰጠን ስላልቻለ መስሪያው መንገድ ይሄ ስለሆነ ምናምን ነው በአጭሩ ነው የማብራራላችሁ። እና ምናምን ስለሆነ ከዚህ ቀጥሎ ለሚቀጥሉት ሶስት ወራት ደሞዝ የማይከፈላችሁ መሆኑን በጌታ ፍቅር እናሳውቃለን። በጌታ ፍቅር ካን ኢማጂን። አሁን የምትሰሩባቸው መስሪያ ቤቶች ማሰብ ትችላላችሁ። አሁን መንግስት የአካባቢውን አስፋልት ለመስራት አቧራ እየሆነ በጣም ስላስቸገረ፣ ህዝቡን በጣም ስለተነጫነጨ፣ ሌላ መስሪያ መንገድ ስለሌለ የሶስት ወር ደሞዛችሁን አልከፍልም አስፋልት ትሰራሉ ቢል እና በጣም አገልጋይ የምናጎሳቁልበት ዘመን ማብቃት አለብን። ሳይኖር መቸገር አንድ ነገር ነው፣ እያለ መቸገር ግን ሌላ ነገር ነው። አንዳንዱ ነገር በዚህ ሀገር አሁን ኢትዮጵያ ውስጥ እየሆነ ያለ አሁን ኢትዮጵያ ውስጥ እያገለገሉ ያሉ አገልጋዮች እየሄዱበት ያለውን ብልግና አልደግፍም። እኔ ብልግና ነው ምለው ከአቅም በላይ ሰው ከሚያገኘው በላይ አገልጋይ ያገኝ የሚል አየር ላይ የሚያንጠራራ ተጠያቂ የማያደርግ የሚያገኙትን ገንዘብ አካውንተብል ያልሆነ ሁሉ እያመጣ ገንዘብ የሚደፋለት ተቆጣጣሪ የሌለው ሁሉን በመብላትና በመጠጣትና መኪና በመንዳትና ልብስ በመቀየር ጫማ በመቀየርና ውጭ ሀገር በመዝናናት ብቻ ላይ የተመሰረተ ብልግና ነው። ኢሪስፖንሲቢሊቲ ነው። አልደግፍም በምንም አይነት። ብር ሁሉ አገልጋይ አጠገብ ሆኖ አገልጋይ ብር ላይ ቁጭ ይበል ኖ። የእግዚአብሔር ቤት የስርዓት ቤት ነው። አልደግፍም። ግን በአንድ በኩል ሳየው ግን ሪአክሽን ይመስለኛል፣ አመፅ ይመስለኛል። በጌታ ፍቅር እናስታውቃለን እያልን ስንጽፍ እሺ ጠቅላላ ወስጄ የራሴ ያደርጋለሁ ምን ትሆናለህ ምን ይመስለኛል? ስለዚህ ለችግሩ ቤተክርስቲያን ኮንትሪቢዩት አርጋለች በያስባል። ያገልጋይ መብት ነው ይሄ። የዘሩ ማጨድ ያገልጋይ መብት። ይሄን በነጻነት እንድናገር ስላረገኝ እግዚአብሔር በጣም አርጌ አመሰግናለሁ። በሄርኩበት ቦታ ሁሉ ናገራለሁ። በሄርኩበት ቦታ ሁሉ ናገራለሁ። ስለራሴ ያወራው እንዳልሆነ እናንተ ራሳችሁ ይገባችሁ። አለኝ እኔ ምበላውም ጣጣ ሰጥቶኛል ተመስገን። ዛሬ ማታ ቤቴ ሲሄድ ጠረጴዛ ላይ ምግብ እንዳለ አውቃለሁ ተመስገን። ያውነት ስላልደረሰብኝ እግዚአብሔር አምላክ ቸር ስለሆነች ልጆቻችን ትምህርት እንልካለን እንትናረጋለን ወይ ኦኬ እና ገንዘብ ስጡኝ ምናም ያልኳችሁ አይደል? ስለኔ አይደል? የሚያገለግሏችሁ የሚደክመው ገበሬ ቤተክርስቲያን ውስጥ የሚደክሙ ገበሬዎች you have to make sure እንደኛ ማገልጋዮች በልልን ብለውኛል። አይደል በነገራችን ላይ እኔ መልእክት አልቀበልም ከሰው ታውቃላችሁ። ይሄንንም እናንተ ስንት ሰው የሚያስቆጣ ነገር እናገራለሁ። ይሄ እግዚአብሔር ሐሳብ ነው። የእግዚአብሔር የበረከቱ መንገድ ነው። የሚያገለግሏችሁ ሰዎች ቴክር መደረጋቸው ጠይቁ። ጠይቃችኋቸው ታውቃላችሁ። ልጅ የትምህርት ቤት ነው የሚማር ትምህርት ቤት ይሄዳል። ለምን እንደሆነ ትምህርት ቤት ያልሄዱት ከየት አካባቢ ነው የምትመጣው? ከእንትን አካባቢ። አንዳንዶቹ እኮ የሚያገኙትን ደሞዝ ታክሲው ጨርሷል። ቼክ ማድረግ መንከባከብ መብት ነው። እሺ ልቀጥል። ይቅርታ ማለት ሰዓት ስለወሰድን ነው እንጂ መልእክቱ ይቅርታ ይጠይቅበት ነው። የሚቀጥለው ክፍል ቁጥር 15 ጀምሮ እስከ ቁጥር 23 እስከ ቁጥር 23 ድረስ ቀድሜ ያወራነው ሐዋርያዊ መብቱን ነው። ዘን ቁጥር 15 እስከ 23 ድረስ ደግሞ ሐዋርያዊ መስዋዕትነት ነው። የኢየሱስ ሕይወት ማለት ይሄ ነው። ሐዋርያዊ መስዋዕትነት ባጭር ቃል መብትን መተው ነው። በፈቃደኝነት ማንንም አስገድዶ ሳይሆን በፈቃደኝነት መተው። ከዚህ ቀጥሎ ተውኩት፣ መብት ነበረኝ ግን ተውኩት። ስንቱን ላንብብላችሁ። ባይ ዘ ወይ ትቼዋለሁ፣ አልፈልግም። እስካሁን እኮ አይደረግልኝም። እስካሁን እኮ መብት ነበረኝ ፍሬም አልወሰድኩም። እንደ ወታደርም ደሞዝ አልበላሁም። እንደ እረኛም ወተታችሁን አልጠጣሁም። ንክች አላረኳችሁም ይልና በጣም የሚያሳዝነኝ ጳውሎስ አሁንም ባይዘው የምጽፍላችሁ ማመልከቻ እያስገባው አይደለም ይላል እንድትከፍል። ቁጥር 15 እኔ ግን ከነዚህ ሁሉ ምንም አልተጠቀምኩ፣ ከመብቴ ምንም አልተጠቀምኩ። እንዲህ እንዲሆንልኝ ይህን አልጽፍም ይላል። አሁንም የምጽፈው እንድታረኩልኝ አይደለም፣ አዝናችሁ። ማንም ትምክቴን ከንቱ ከሚያደርግብኝ ሞት ይሻለኛል። ትምክት አለ፣ ማሳየት የሚፈልገው ነገር አለ። ወንጌልን የምሰብከው ስለ ደሞዝ አይደለም ይላችኋል። ቀጥሎ ለእኛ ለአገልጋዮች ደግሞ ይሄ በጣም ትልቅ ትምህርት ነው። ባይዘወይ ደሞዝ የሚያንቀሳቀሰው አገልጋይ የሞተ ነው በመንፈስ። እደግማለሁ፣ ደሞዝ የሚያንቀሳቀሰው በተከፈለው መጠን የሚሮጥ ሳይከፈለው የሚያኮርፍ ያልተጠራ ሙያተኛ ነው። የእግዚአብሔር ፍቅር ግድ ብሎን ነው የምንሰብከው። እኛ ስንሰብክ ይሄ ምንም እንዲህ እንዲሆንልኝ ይህን አልጽፍም፣ ማንም ትምክቴን ከንቱ ከሚያደርገው ሞት ይሻለኛልና ወንጌልን ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኝ ነው አለኝ ውስጤ ግዴታ ይላል። ወንጌልን ባልሰብክ ወዮልኝ፣ ልክ እንደ ኤርሚያስ ማለት ነው። አጥንቴ ተቃጠለ፣ ወዮ አለ፣ እናገራለሁ። ብትከፍለው ባትከፍለው ይናገራል፣ ፓሽን አለው ውስጡ። ወዮ ባልናገር ኤርሚያስ ምዕራፍ 20 ቁጥር 9 ላይ አለመናገር አልችልም ይላል ኤርሚያስ። አለመናገር አልችልም። ደሞዜ ምንድን ነው? ወንጌልን እየሰበኩ በወንጌል ካለኝ መብት በሙሉ እንዳልጠቀም ወንጌልን ያለ ዋጋ መናገር ነው የኔ ደሞዝ። አብሮ አይሄድም። በጣም ግራ ገብቷችሁ እንደሆነ ግራ ያጋባ። ደሞዜ የኔ ይላል ጳውሎስ። እሺ ያለ ደሞዝ መስበክ ነው።
በነፃ ወንጌልን መስጠት ነው የኔ ፕራዮሪቲ። በነፃ ወንጌልን ማካፈል ነው የኔ ፕራዮሪቲ። ውስጤ ያለውን ፓሽን መልቀቅ ነው የኔ ፕራዮሪቲ። ከዛ
ቁጥር 19 ጀምሮ ያለውን እኔ ለእናንተ ተዋለሁ። ዝርዝሩን እንዴት እንደተወ ለምን እንደተወ እጣቀም ዘንድ ትልቁ ቃል ሰርክል ሰርክል ማረካ አለባችሁ መጻፍ ቅዱሳችሁ ላይ አንዳንድ እስታጠኑ እጣቀም ዘንድ ትቻለሁ ይላል። ሌሎችን እጣቀም ዘንድ በሉ ታጮክ ብላችሁ ያው
ከዛ ሁሉ አርነት ይወጣው ሰው የሚበልጡትን እጣቀም ዘንድ እንደ ባሪያ ራሴን ዝቃረኩ። አይሁድን ለመጥቀም እንደ አይሁዳዊ፣ ህግ ያላቸውን ለመጥቀም ህግ እንዳላቸው፣ ህግ የሌላቸውን ለመጥቀም ህግ እንደሌላቸው፣ ሰዎችን ለመጥቀም ነው የኖርኩት። መብትን በመተው ሰውን መጥቀም ነው ምሳሌ የራሴ ህይወት ይሄ ነው። እግዚአብሔር ይሄን ያርግልል አገልጋዮች። መብትን በመተው ሰዎችን መጥቀም ማን አለ ምሳሌ? ኢየሱስ። ሌላ ምታሳየኝ? እኔ ክርስቶስን የምመስለው ጳውሎስ። እሺ መብቴን እተዋለሁ፣ ምን ልታረግ? ሰዎችን ለመጥቀም እጠቅም ዘንድ። ቁጥር 22 በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። ስለዚህ በወንጌል ማህበርተኛ ሆን ዘንድ ድል ፋንታ ይኖረኝ ዘንድ ስለ ወንጌል ሁሉን አደርጋለሁ። ሶ ወንጌል ለማስተማር መስቀል ለማስተማር መተውን ለማስተማር ጳውሎስ ብቁ ሰው ነው። ለምን? በወንጌል ያለውን መብት በመተው ሰዎችን ለመጥቀም የሚኖር ሰው ስለሆነ።
ምንድነው ትምርቱ ለቆሮንቶሳውያን? ለቆሮንቶሳውያን ትምርቱ እኔን መሳሉ ምን ታረጋለ? መብቴን እየተውኩ ሰው ተቀማል። እንበላለን የፈለግነውን እንበላለን፣ መብታችን ነው። አይ እንደኔ ሆኑ እንዴ? መብቴን በመተው ሰው ተቀማል። መብት በመተው ሰው ተቀሙ። የኢየሱስ ህይወት እጠቅም ዘንድ ተጎዳው። በመጎዳት መጥቀመን እግዚአብሔር ያብዛላችሁ። እውነተኛ ትንሣኤ ያለው በመሞት ነው። እውነተኛ መጠቀም ያለው በመጎዳት ነው። እየተጎዳን ሰው ጠቃሚዎች እግዚአብሔር ያርገን። እየተጎዳን ቤተ ክርስቲያንን የምናነጽ። እስከ ዛሬ ያየነውን ፕሪንስፕል ጳውሎስ በሕይወቱ እንዳሳየ በሕይወት ማሳየት ያርግልን እግዚአብሔር።